ቅዱስ አባታችን ፍራንቼስኮ በትላንትና ዕለት ማለትም እንደ ጎርጎሮሳውያን ቀን አቆጣጠር በመስከረም 27 2016 በቅድስ ማርታ የጸሎት ቤት ካህናት ደናግላንና ምዕመናን በተገኙበት ባሳረጉት መስዋዕተ ቅዳሴ ባሰሙት ስብከት በሕይወታችን ውስጥ የሚከሰቱትን የጨለማ ጊዜያትን ማለፍ የሚያስችሉን መሳሪያዎች ዝምታና ጸሎት ብቻ ናቸው እንጂ መድኃኒት ወይም የአልኮል መጠጥ አለመሆናቸውን ገልጸዋል። በዕለቱ ከመጽሐፈ ኢዮብ ከምዕራፍ 3 ከቁጥር 1 ላይ በተወሰደውና ኢዮብ የመንፈስ ድርቀት በተሰማው ወቅት በአምላክ ፊት ሐዘኑን የገለጸ እንደነበር በስብከታቸው መጀመሪያ ላይ ያወሱት ቅዱስነታቸው በቀጣይነትም ያደረጉት ስብከት ትኩረቱን እያንዳንዳችንን ስለሚያጋጥመንና በሕይወታችን ውስጥ አንዳንዴ ስለሚከሰተው የጨለማ ጊዜያትና የመንፈስ ድርቀትን ማዕከል ያደረገ ሲሆን ቅዱስነታቸው ከዚህ ጨለማ ውስጥ መውጣት የሚያስችሉንን አንዳንድ ነጥቦች በስብከታቸው መጠቆማቸው የታወቀ ሲሆን ኢዮብ በታላቅ ጭንቀት ውስጥ በነበረበት ወቅትና ንብረቱን ሁሉ ባጣ ጊዜ እግዚአብሔርን አረገመውም ነበር፣ ነገር ግን አባቱ ፊት በንዴት ገንፍሎ እንደ ቆመ ልጅ ነበር የሆነው ብለዋል። የመንፈስ ድርቀት ሁላችንንም የሚያጋጥመን ነገር ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ጠንካራ ወይም መካከለኛ ሊሆን ይችላል፣ ነገር ግን በመንፈሳዊ ሕይወት ውስጥ የሚታየው የጨለማ ስሜት፣ ተስፋ ማጣት፣ አለመተማመን፣ በሕይወት ውስጥ የብርሃን ጭላንጭል የማይታይበት ፍላጎት የጎደለው ኑሮ መኖር ልባችን በከፍተኛ ሁኔታ በሐሳቦችና በተለያዩ ነገሮች ሲላወስ ወዘተርፈ በሚያጋጥሙን ወቅት ሁሉ የመንፈስ ድርቀት ነፍሳችንን እንደ ጠፋች ውጤታማ እንዳልሆንን የሚያደርገን ስሜት እንዲሰማን ያደርገናል። ይህም ውጤታማ እንዳልሆንን የሚሰማን ስሜት የሕይወትን ትርጉም እንድናጣ በማድረግ መኖር እንዳንፈልግ ያደርገናል ብለዋል። ስለዚህም ሞትን እንመርጣለን። ይህ ነበር ኢዮብ በንዴት እንዲገነፍል ያደረገው። ከመኖር ይልቅ መሞትን የመረጠበት ምክንያት ይህ ነበር። በንዴት እንዲገነፍል ያደረገውም ከመኖር ይልቅ መሞትን የመረጠውም በዚሁ ምክንያት ነበር በማለት ስብከታቸውን የቀጠሉት ቅዱስነታቸው ልንረዳው የሚገባው ሐቅ ሕይወታችን በዚህ ዐይነት ጠቅላላ ሐዘን ውስጥ በምትገባበት ወቅት ይህንን ጭንቀታችንና ሐዘናችንን አውጥተን በምንተነፍስበት ወቅት ይብዛም ይነስም ሁላችንም የደስታ ስሜት ይሰማናል። ስለዚህም በልባችን ውስጥ ምን እየተካሄደ መሆኑን ማወቅ ይጠበቅብናል ብለዋል። በቤተሰቦቻችን ውስጥ አሳዛኝ ነገሮች አጋጥሞን ሊሆን ይችላል። በሕይወታችን ውስጥ እንደነዚህ ያሉ የጨለማ ጊዜያት በሚያጋጥሙን ወቅት ሁሉ ምን ማድረግ ይጠበቅብናል ብለው ጥያቄን በማንሳት ስብከታቸውን የቀጠሉት ቅዱስነታቸው አንዳንድ ሰዎች እንደሚያስቡት ለችግሩ መፍትሄን ለማበጀት የእንቅልፍ መድኃኒቱን ወስዶ መተኛትን ይመርጣሉ፣ ወይም ሁኔታውን ለመርሳት መጠጥ መጠጣት ለችግሩ መፍትሄ ሊያስገኝ እንደማይችል ገልጸው፣ ነገር ግን በምትኩ የዛሬ ሥርዓት አምልኮ የመንፈስ ድርቀትን በሚያጋጥመን ወቅት ሁሉ እንዴት መወጣት እንዳለብን ያስረዳናል ብለዋል። ለዚህ ችግር ፍትሑን የሆነ መፍትሄን ለማስገኘት የሚያስችለን መሣሪያ ልክ ኢዮብ እንዳደረገው ቀን ከሌሊት መጸለይ መሆኑን በማመልከት ስብከታቸውን የቀጠሉት ቅዱስነታቸው ጌታ ሆይ ነፍሴ በጣም እየተሰቃየች ነው፣ እኔ ብርታት የሌለኝ ሰው ነኝ ብለን በብርታት የአምላክን በር ማንኳኳት አስፈላጊ ነው ያሉት ቅዱስነታቸው በሕይወታችን እንዲህ ዐይነት ብርታትን ያጣንባቸው አጋጣሚዎች ስንቴ ገጥመውናል ካሉ በኋላ ጌታ ራሱ እንደነዚህ ዐይነት ሁኔታ ውስጥ በምንሆንበት ወቅት ሁሉ ጌታ ሆይ ወደ መቀመቅ ከተኸኛል፣ በላዬ ላይ ከፍተኛ ክብደት ጭነህብኛል፣ ጌታ ሆይ ጸሎቴ በፊትህ ይድረስ ብለን እንዴት መጸለይ እንደሚገባን አስተምሮናል ብለው በመከራና በጨለማ ውስጥ በምንሆንበት ወቅት ሁሉ መጸለይ የሚገባን ይህንን ጸሎት መሆኑን ገልጸዋል። ጸጥታ፣ ቅርብ መሆንና መጸለይ አስፈላጊ ነገሮች መሆናቸውን ቅዱስነታቸው በስብከታቸው አጽንኦት ሰጥተው የገለጹ ሲሆን አክለውም ጓደኞቻችን ሕይወታቸው ጨለማ ውስጥ በሚገባበት ወቅት ሁሉ በእነርሱ ላይ ከመጮህና የተለያዩ ቃላትን መጠቀም የበለጠ እንደሚጎዳቸው አሳስበው በምትኩ ከላይ የተጠቀሱትን የመፍትሄ መንገዶችን እንዲከተሉ ማድረግ ግን ያስፈልጋል ብለዋል። በመጀመሪያም የመንፈስ ድርቀት በሕይወታችን እንደ ተከሰተና በጨለማ ውስጥ መሆናችንን ማወቅ እንዲሁም ለምንና እንዴት ወደዚህ ዐይነት ሁኔታ ውስጥ መግባት እንደቻልን መገንዘብ አስፈላጊ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው በሁለተኛ ደረጃ ደግሞ ልክ ዛሬ በመዝሙር 87 እንደተጠቀሰው ጌታ ሆይ ጸሎቴ በፊት ይድረስ ብለን ልንጸልይ ይገባል ብለው፣ በሶስተኛ ደረጃ ደግሞ በሕመም ወይም በተለያዩ ምክንያቶች በስቃይ ውስጥና በመንፈስ ድርቀት የሚሰቃዩ ሰዎችን በምንቀርብበት ወቅት በፍቅር በተሞላ የቀረቤታ ስሜት ባለውና የእንክብካቤ መንፈስ ባለው ጸጥታ መቅረብ አስፈላጊ መሆኑንና እነርሱን ሊረዱ የማይችሉ ጠቃሚ ያልሆኑ ነገሮችን ማስወገድ እንደሚገባ ማክለው ገልጸዋል። ቅዱስነታቸው በስብከታቸው ማጠቃለያ ላይ የመንፈስ ድርቀት እንዳጋጠመን ማወቅ የምንችልበትን ጸጋ እንዲሁም በእንደነዚህ አይነት የመንፈስ ድርቀት በምንሰቃይበት ወቅት ሁሉ እንድንጸልይ የሚያደርገንን ጸጋና በዚህ አይነት ችግር ውስጥ የሚገኙ ሰዎችን እንዴት መቅረብ እንዳለብን ማወቅ የሚያስችለንን ጸጋ እግዚአብሔር ይሰጠን ዘንድ ተማጽነው የዕለቱ ስብከታቸውን አጠናቀዋል።